በአማራ ክልል በጦርነቱ ውስጥ ጉዳት ለደረሰባቸው ሰዎች የሥነ ልቦናና ሌላም ድጋፍ ለማድረግ ተቋማት እየተረባረቡ ናቸው። አስቴር መስካናው።
ወይዘሮ ጦይባ እንድሪስ በሰሜን ወሎ ዞን ሀብሩ ወረዳ በሚገኘው መኖሪያ ቤቷ ላይ ወደቀው ከባድ መሳሪያ የ9 ዓመት ልጇ የሞተባት ሲሆን እርሱንም በቀበረችው በማግስቱ 2 ቀሪ ልጆቿን ይዛ በሐዘን ውስጥ ሆና ወደ ባህር ዳር እንደመጣች ትናገራለች።
ያው ልጆችን ቤቱ ላይ ወርቆ ከባድ መሳሪያ ወርቆ የ9 ዓመት ልጅ ቀብሬ ያለሁኝ የ2 ዓመት ልጅ ተመቶብኛል። ሳከኛ ነው መሄድ አይችልም። የ11 ዓመት ልጅ የምታምር እግሯንም አይኗንም አጥፍቶብኝ ነው የቁጭ አልኩ። ልጁንም 6 ሰዓት ላይ ተመቱ። 11 ሰዓት ልጁን ቀብረን ለቅሶ የለ ምን የለ ሮብ ያንን ቀብሬ አሙስ ነው የወጣ ነው። በቃ እስካሁን ድረስ ወዲ ሀገር ያልተመለስኩም። አዘነ ቤት ነበር የሚያምረው፣ ግን አሁን በየመንገዱ ነው እንባያን ታፈስ ታላቅስ።
ሌላዋ ከደሴ ከተማ የመጣችው ሂሩት በቀለ የደሴ ከተማ ነጻ መውጣት ቢያስደስታትም ቤት ንብረቷ በመውደሙ ኑሮዋን እንዴት እንደምትጀምር ግራ እንደገባት ትናገራለች።
ደሴ ተለቋል፣ ግን ምን ይዘን እንግባ? በምናችን እንሂድ? እኛ የደሴ ሰዎች እኮ ማለት 5 ወር ሙሉ እኮ የሰቆጣና ምነብ ተፈናቃዮችን እኮ ስናበላ ስናጠጣ ከርመን ባዶ ኪሳችንን ተፈናቅለን የመጣንን ደሴ ማለት ባዶ እጃችንን የመጣን ሰዎች ነን። ስለዚህ እንዴት ነው የምንሄደው በባዶ?
ከ2.3 ሚሊዮን በላይ ተፈናቃይ ያለበት የአማራ ክልል በህወሓት ቁጥጥር ስር የነበሩና ነጻ የወጡ ባሉ አካባቢዎች ተፈናቃዮችን ለመመለስ እቅድ ይዟል። ግን ተፈናቃዮቹ ትላንት ከነበራቸው ሀብት፣ ክብርና ዝና ያወረደ ከፍ ሲልም የሚወዱትን ሰው ያጡበት ቦታ ሲመለሱ ምን አይነት ቀውስ ይገጥማቸዋል? የአእምሮ ጤና ሕክምና ባለሙያው ዮሴፍ ተክሌ እንዲህ ይላል።
የድብርት እክል ነው የምንለው ወደ አማርኛው ሲመጣ ድብርት ሊኖር ይችላል። አካባቢውን ቀይሮ ነው የመጣው። ብዙ ለውጦች አሉ። እነዛ ለውጦች ደግሞ ያልተለመዱ ናቸው። ተፈጥሯዊም ነው። ያን ነገር ድብርት ለማምጣትም በቂ ነው። ይሄ የድብርት ህመም ደግሞ ምንድን ነው? በቃ ደስታ የማጣት፣ የስራ ፍላጎት የማጣት፣ እንቅልፍ አለመተኛት ሊሆን ይችላል፣ ድካም ሊሆን ይችላል፣ የምግብ ፍላጎት መቀነስ ሊሆን ይችላል፣ የመርሳት የመዘንጋት ወይም ትኩረት የማጣት ምልክት ሊያሳይ ይችላል። የብቸኝነት የባዶነት ስሜት፣ የተስፋ መቁረጥ ስሜት፣ ራስን የመጉዳት ሀሳብና ራሱንም የማጥፋት ደረጃ ሊደርስ የሚችል አንድ ሰው ከተፈናቀለ ስራ የለም የሚጠብቀው የሆነ ወይ ፍትህን ወይ መንግስትን ወይ ለጉሮሮም ለጉርስም ይሁን ለምንም ሰውንን እና መስራት አለብን። መዝናናት፣ መንቀሳቀስ፣ ብዙ ነገር እየተንቀሳቀስን ነው የምናሳልፈው። እንደዚህ አይነት ሁኔታ ሲፈጠር ደግሞ ቀኑ ሙሉ ቁጭ ብሎ የመዋል ነገር ይኖራል። ስለዚህ ዛሬ፣ ነገ፣ ሳምንት፣ ወር እያለ ሲሄድ በራሱ ራሱን ችሎ የድብርትና የእነዚህ ለውጦች የጭንቀት እክሎች ያመጣሉ። በዋናነት እነዚህ ሊከሰቱ ይችላሉ ማለት ነው።
ይህንን የስነ ልቦና ቀውስ ለመቀነስ ምን መደረግ አለበት? ለአእምሮ ጤና ሕክምና ባለሙያው ዮሴፍ በመቀጠል ያነሳው ጥያቄ ነበር።
ተፈናቅለዋል፣ በመፈናቀያ ጣቢያ ውስጥ ቆይተዋል። እንደገና ተመልሰው ቢሄዱም ወደዛው አካባቢ ቢመለሱም አካባቢው ላይ ራሱ ለውጥ አለ ማለት ነው። ለውጥ አለ። የምን ለውጥ አለ? እዛ ጋር የነበራቸው ነገር እንደነበረ አያገኙትም። የመጀመሪያው ነገር እሱ ነው። ሁለተኛ እንደገና መጀመሪያ ሲፈናቀሉ ይዘውት የመጡት ህመም አለ። ማህበራዊ ተጽዕኖ አለ፣ ስነ ልቦና ተጽዕኖ አለ፣ ኢኮኖሚያዊ ፖለቲካዊ ተጽዕኖዎች አሉ። ምናልባት እነዚህን ተጽዕኖዎች እንደ ኢትዮጵያዊ ማህበረሰብም ገባ ብለው ላይረዱት ይችላሉ። ስለዚህ ከዚህ አንጻር ቅድመ ጥንቃቄ በሀሳብም ደረጃ ቀድሞ ቅድመ ግምት እንዲወስዱ አንዳንድ የስነ ልቦና የምክር አገልግሎት ቢያገኙ የተሻለ። ስለዚህ ቀድሞ ያን ነገር ኤክስፔክት እንዲያደርጉት ወይም ቅድመ ግምት እንዲኖራቸው ንቃተ ህሊናን የመፍጠር ስራ መሰራት አለበት። እዛው የተፈናቀሉበት ጣቢያ እንዳሉ
ዛሬ በመጠለያ ጣቢያ ውስጥ ለረዥም ጊዜ በብዙ ችግር የቆዩ ተፈናቃዮች ነገ ወደ ነበሩበት ቀየ ሲመለሱ ለሚከሰተው የስነ ልቦና ቀውስ ቀድሞ የምክር አገልግሎት ለመስጠት ባለሙያዎቹን እያሰባሰበ እንደሆነ የአማራ ምሁራን መማክርት ጉባኤ የጤና ክላስተር አስተባባሪ ፕሮፌሰር ተፈሪ ገድፍ የሚሉት አለ።
ከአሁን በፊትም በማይካድራና በመተከል አካባቢ ይገኙ የነበሩ ዜጎችም የስነ ልቦና ምክር አገልግሎትና ከዛም ባለፈ ደግሞ አንዳንዶቹ ከዚያ ያለፈ ሕክምና ያስፈልጋቸው ስለነበረ ከሆስፒታል ጋር በማገናኘት ሕክምና እንዲያደርጉ ሲደረግ ቆይቷል። አሁንም እየታሰበ ያለው በክልሉ እነዚህ ነጻ በወጡ አካባቢዎች የአማራ ፐብሊክ ሄልዝ ኢንስቲትዩት የሚባለው ጋር በመተባበር የአማራ ምሁራን መማክርትና በክልል ውስጥ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ማህበረሰብ አቀፍ ካውንስሊንግ ለመጀመር ዝግጅት እየተደረገ ይገኛል። ኮሚቴ ተዋቅሯል። የሃይማኖት አባቶች፣ በእድሜ አንጋፋ የሆኑ ሰዎች በማህበረሰቡ ገብተው ይህንን ስራ እንዲሰሩ እናደርጋለን። ከዚያ ባለፈ ደግሞ በተለያየ ደረጃ የጤና ባለሙያዎች አሉ። ለምሳሌ መካከለኛ ሌቭል የአእምሮ ጤና ባለሙያዎች የሚባሉ አሉ። የማህበራዊ ሳይንስ ባለሙያዎች አሉ፣ ይሄ ሶሲዮሎጂስት የምንላቸው። የስነ ልቦና ባለሙያዎች አሉ፣ ሳይኮሎጂስት የምንላቸው። እንዲሁም የሳይካትሪ ደግሞ ያው የአእምሮ ሕክምና የምንለው ባለሙያዎች አሉ በተለያየ ደረጃ። እነዚህን ኮሚቴዎችን አዋቅረን በየዞኑ እና በየወረዳው ሌብል እስከ ታች ድረስ ተወርዶ ማህበረሰብ አቀፍ አገልግሎት መሰጠት አለበት ብለን እቅድ ይዘን እየተንቀሳቀስን እንገኛለን።
በምድር ላይ የሰው ልጅ ህይወት በውጣ ውረድ የተሞላ ነው የሚሉት የአማራ ክልል የሃይማኖት ጉባኤ ሰብሳቢ መልአከ ሰላም ኤፍሬም ሙሉአለም በብዙ ሀዘንና መከራ ውስጥ የነበሩ ዜጎችን በመንፈሳዊ ህይወት ለማበረታታት በሁሉም የሃይማኖት ተቋማት በእግዚአብሔር ቃል የሚያጽናኑ መምህራንን እያዘጋጁ መሆኑን ተናግረዋል።
መጽሐፍ ቅዱሱ ብዙ ስለሚል ሰው በዓለም ውስጥ ሲኖር ተፈራራቂ ነገሮች እንደሚገጥሙ በሐዘን ደስታ እንዳለ ይታወቃል፣ በደስታ ሐዘን እንዳለ ይታወቃል። ጧት ሐዘንተኞች ከሆነ ምሽት ደስተኞች ልንሆናለን፣ ምሽት ሐዘንተኞች ከሆነ ጧት ደስተኞች ልንሆን እንችላለን። እንደ ምሳሌ ኢዮብንም ማንሳት ይቻላል። የነበረውን ልጆቹን እንዳጣ፣ ሀብቱን እንዳጣ፣ ነገር ግን እግዚአብሔር መልሶ ማጽናኛ የሆኑት ዘንድ ልጆቹንም ሀብቱንም እንደሰጠው። እንደዚህ አይነት የመውደቅ የመነሳት የሚያመላክቱ ብዙ ምዕራፍ ያላቸው መጽሐፍ ቅዱሶች አሉ፣ የሃይማኖት ትምህርቶች አሉ። ስለዚህ የዚህ ሙያ ያላቸውን መምህራን የዚህ የስነ ልቦናውን ጉዳይ መጽሐፍ ቅዱሱን ተርጉመው አሳምነው ባርከው ሰዎቹን አጽናንተው አይዟችሁ የሚሉ መምህራንን እየመደብን ለማስተማር እቅዱ አለ።
በአማራ ክልል በህወሓት ታጣቂዎች ቁጥጥር ስር የነበሩ ደቡብ ወሎና ሰሜን ወሎ እንዲሁም የዋግምራ ዞኖች ነጻ እየወጡ መሆናቸውን የፌዴራል መንግስቱ ይፋ አድርጓል። የህወሓት ቃል አቀባይ ጌታቸው ረዳ ሰራዊታቸው ከደቡብ ወሎ የወጡት በስልታዊ ማፈግፈግ መሆኑን ከሳምንት በፊት መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው